የተወደዳችሁ አድማጮቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ይህ በዘጻት አፖስቶሊክ ሪፎርሜሽን ቤተክርስቲያን የሚዲያ አገልግሎት የተዘጋጀ የሚቀርብላችሁ ትምህርቶችና ስብከቶችን በድምጽ የምናቀርብበት መርሃ ግብራችን ነው። ይህ ቀጥሎ የምታደምጡት መልእክትም የምትታነጹበትና ብዙ የምትጠቀሙበት እንዲሆንላችሁ ጸሎታችን ነው። መልእክቱን እንድትከታተሉ እንጋብዛችኋለን። አብራችሁን ቆዩ።
ትንሽ ጊዜ ሆነ መሰለኝ ከተያየን በዚህ መንገድ። ኮቪድ እንዴት ነው? አበባ አስመስሏችሁ የለ እንዴ? It's very interesting. So ማስክ ያረገ ሰው ስታዩ፣ ዝም ብላችሁ ስታዩ የሆነ ሌላ ቅርጽና መልክ ይሰጣል። ስልኩም አያውቃችሁም አይደል? ብዙ ሰዎችም አያውቁም ሰዎችን። እና የሚገርም ነው። ከዚህ በታች ያለው ፊታችን ይህን ያህል ተግባር እንዳለው አናቅም ነበር። ግን አንድ ሰው ያለው በጣም የሚገርም ነገር ነው። እና ምንድን ነው በቃ ዝም አንል ስንለው ይሆናል እግዜር። ምንድን ነው ለምን ጠባቂ አኑር የሚላል አይደል? እና እንግዲህ ምን ያህል ዝም እንዳላችሁ አላቅም። እኛ ሀገር እንኳን ብዙም ዝም አልተባለም አይደል? ወጣ ስንል ያው እናወጣዋለን። ግን የእግዚአብሔርን ጥበቃና ምሕረት እናመሰግናለን። ምክንያቱም በዓለም ላይ በአሁኑ ጊዜ ብዙ ነገሮች እየተካሄዱ ነው። ከእነዚህ ትልልቅ ነገሮች ውስጥ በተለይ ባለፈው ኦልሞስት አንድ ዓመት ሊሆን ባለው በዚህ በተለይ በፈረንጆች 2020 በእኛ ደግሞ 2012 አሁን ወደ 2013ም በገባው ጊዜ ብዙ ውጣ ውረዶች፣ ብዙ ከፍታና ዝቅታዎች እያለፉ ነው በዓለም ላይ። ምናልባት እኛ እንግዲህ የራሳችን ነገር ይዞን ልብ ላንል እንችላለን። ነገር ግን ዓለማችን በአሁኑ ሰዓት ከምዕራብ እስከ ምስራቅ፣ ከሰሜን እስከ ደቡብ ብዙ መናወጥ ውስጥ እያለፈች ምናልባትም ብዙ ታሪክን ያጠኑ ሰዎች እንደሚነግሩን በሰው ልጅ ታሪክ ውስጥ እንደዚህ አይነት ጊዜ በየጊዜው አይመጣም። ብዙ ሰዎች በጣም ከፍተኛ መናወጥ ውስጥ እያለፉ ነው። ብዙ ሀገራት ኮቪድን ብቻ ብናስብ የዛሬ ዓመት ይህን ጊዜ ዛሬ የሚሆነውን ነገር ለማሰብ ከባድ ነው። ምናልባት አሁን በሚሊየን ወደሚቆጠር ደረጃ የሚሆኑ ሰዎች በዚህ ህመም ምክንያት ሞተዋል። በእኛም ሀገር ውስጥ ያው በጊዜ ብዛት እየተንጠባጠበም ቢመስል ግን በሺህ የሚቆጠር ሰው 2000 አካባቢ ወይም ከዛ ከፍ ያለ በዚህ በሽታ ህይወታቸውን ማጣታቸው የሚያሳዝን ነገር ነው። ግን እኛ ደግሞ እንደ መንፈሳውያን ሰዎች ይሄ በየጊዜው የማይፈጠር ነገር ግን በተወሰነ ጊዜ በክፍለ ዘመን አንድ ጊዜ እንደሚባለው አይነት የሚፈጠር ነገር ሲመጣ ምንድን ነው ብለን መጠየቅ አለብን። ቤተ ክርስቲያን ለዚህን ያህል ረጅም ጊዜ በዓለም ታሪክ ውስጥ የተዘጋችበት ጊዜ የለም። ይህን ታውቃላችሁ። ይሄ በጣም ትልቅ ነገር ነው። ምን ማለት ነው? ምናልባት ቤተ ክርስቲያን በዚህ ሁኔታ የተዘጋችበት ጊዜ ብለን ልንጠራ የምንችለው በመጀመሪያዎቹ 300 ዓመታት ውስጥ ከፍተኛ ስደት ስለነበረ በግልጽ መሰብሰብ በማይችሉበት ጊዜ፣ በዛን ጊዜ እንኳን በሐዋርያት ሥራ ላይ እንደምንመለከተው በ30 ዓመት ጊዜ ውስጥ በኢየሩሳሌም የተቀጣጠለው የመንፈስ ቅዱስ ሥራ በጳውሎስ ሕይወት ዘመን የሐዋርያት ሥራ የመጨረሻው ምዕራፍ ላይ እንደምታዩት በሮም በጊዜው በነበረው የዓለም ካፒታል ከተማ ላይ ወንጌል እንደተሰራጨ የሐዋርያት ሥራ እስከ ምዕራፍ 12 ድረስ ስለ ጴጥሮስ ላይ ያተኮረ ከግለሰብ አንጻር ማለት ነው። ከ13 እስከ 28 ደግሞ ጳውሎስ ላይ ያተኮረ ሆኖ የመጀመሪያዊቱን ቤተ ክርስቲያን ዋነኛ አክቲቪቲ ስለሚናገር ነው እንጂ ሌሎቹ ሐዋርያት እስከ ስፔን እንደ ማቴዎስ ያሉት ወደ ኢትዮጵያ መጥተው ነው። ማቴዎስ ኢትዮጵያ ውስጥ እንደሞተ ታውቃላችሁ። በሰማዕትነት ወንጌሉን የጻፈው ማቴዎስ ኢትዮጵያ ውስጥ ሰማዕት የሆነው በህንድ እስከ ሩቅ ምስራቅ እስከ ምዕራብ ደግሞ ጫፍ እስከ ስፔን እስከ ሰሜን አውሮፓ በተለያዩ አገሮች ውስጥ ተሰራጭተው ከፍተኛ የወንጌል ስርጭት አድርገዋል። ያ እንግዲህ ከባዱ ለቤተ ክርስቲያን በጣም ከባድ ዘመን የሚባለው ጊዜ ነበር። ስለዚህ እኛ እንደ ክርስቲያኖች ይሄ ዘመን ይዞ የመጣውን ችግር ብቻ ሳይሆን በውስጡ ያለውን ትልቅ እድል ለማየት መቻል አለብን። እንደ ሌሎቹ በዚህ ውጥረትና ችግር ውስጥ ተውጠን ልንቀር አይገባም። በኮቪድ ምክንያት ብቻ ሳይሆን በዓለም ላይ በአሁኑ ጊዜ ከምታስቡት በላይ ግጭቶች የበዙበትና ምናልባት አንድ የእንግሊዝ አድሚራል እንደተናገሩት የዓለም ጦርነቶች ሲነሱ የነበሩት አብዛኞቹ ሁኔታዎች የተሟሉበት ሁኔታ ነው ያለው። በሩቅ ምስራቅ በኮሪያዎች አካባቢ፣ በራሻ በቻይና እና በአሜሪካ ኢራን አካባቢ፣ ሚድል ኢስት አካባቢ ያለው ውጥረት፣ ደቡብ አሜሪካ፣ በየሀገሩ በአፍሪካም ያሉ እነዚህ ትልልቅ ኃይላትን በቀላሉ ወደ ጦርነቱ መክተት የሚችሉ ከፍተኛ የሆነ ምንድን ነው እሱ አትንኩኝ ባይነት እና የመወገን ሁኔታ በዓለም ላይ ይታያል። ይህን የምነግራችሁ ምናልባት የመጀመሪያ ዓለም ጦርነትና ሁለተኛ ዓለም ጦርነት በተካሄደበትም ጊዜ በተለይ መጀመሪያ ዓለም ጦርነት እና ወደ ሁለተኛ ዓለም ጦርነት የመሩ ትልልቅ ወረርሽኞች በተለይ ስፓኒሽ ፍሉ የሚባል በእኛ ሀገር በተለምዶ የህዳር በሽታ የሚባለው ህመም በዓለም ላይ እስከ 100 ሚሊዮን ሰው የገደለ ህመም ነበረ። እንደነዚህ አይነት ነገሮች መቅሰፍቶች በሚመጡበት ጊዜ አንድ ብቻ ሆኖ አይመጣም። በአሁኑ ጊዜ የዓለም የምግብ ድርጅት ምን ይላል? ወደ 270 ሚሊዮን ሰዎች በረሃብ አፋፍ ላይ ናቸው ይላል። በጣም ብዙ ነው። 270 ማለት የኢትዮጵያን ከሁለት እጥፍ በላይ የሆነ ህዝብ በዓለም ላይ በዚህ ምክንያት ስለዚህ ኢኮኖሚው አለ፣ እስከ ረሃብ የሚሄድ ነገር አለ፣ ጦርነት አለ። አሁን ይህን ሁሉ የምነግራችሁ ነገር በእንደዚህ አይነት ከባድ ችግር ጊዜ እናንተ ስለምንድን ነው እሱ በብዛት የምታስቡት? እንደ ቤተ ክርስቲያን ዋነኛ አጀንዳው ምንድን ነው? እንግዲህ ከዓለምም አያገባንም ብንል የእኛ አገር ሁኔታም ቢሆን ቀላል አይደለም። ምናልባት በአገራችን ታሪክ ውስጥ ከባድ የሆነውን ነገር ባለፈው አንድ ዓመት፣ ሁለት ዓመት፣ ሶስት ዓመት ውስጥ አሳልፈናል። ለአሁንም ቢሆን ሚዛኑ ወዴት እንደሚያደላ በማያስታውቅ ሁኔታ የተለያዩ ችግሮች አሉ። እውነት ነው አደል? አሁን የዛሬ ወር ወይም ሁለት ወር ቢሆን ይህን ወር የምናወራው ከፍተኛ ውጥረት የነበረበት ጊዜ ነው አደለ? እና አሁንም ቢሆን በፊታችን ያለውን የእድል ትልቅነት የሚያክል ተግዳሮት አለ። ኮረፕሽን ገና አልተነካም። እውነት ውሸት በሏ። በጣም ከኮቪድ በላይ ከባድ ወረርሽኝ ነው። እንደ ኮቪድ እዚህ አፍንጫ ውስጥ ገብቶ መመርመሪያ ቢኖር በኮረፕሽን ወረርሽኝ የተያዘ ብዙ ሰው እዚህ ውስጥ ይኖራል አይኖርም? ልንገኝ እንችላለን። ኮረፕሽን ብቻ የቤተ ክርስቲያን ዘረኝነት እንደ ወረርሽኝ ቢለካ ሁሉም ሰው በአፉ የሚለውና ልብ ውስጥ ያለው በጣም የተለያየ ነው። ከባድ ወረርሽኝ አይደለም ነው በሏ። ምናልባት እኛ እዚህ እንደምንም ለን ስንመጣ ለባብሰን የቤታችንን ችግር ወይም ደግሞ በተለያየ ሁኔታ ስንመጣ ችግር የሌለ እንዳይመስላችሁ፣ የኑሮ ውድነት በጣም በከፍተኛ ደረጃ ነው። ብዙ ሰው እየተራበ ነው። ብዙ ሰው በጣም ከፍተኛ ችግር ላይ ነው ያለው። የኑሮ ችግር፣ የኢኮኖሚ ችግር ሀገራችን ላይ በጣም አለ። እውነት ውሸት? የፖለቲካ ሁኔታ ብዙ ስስ ብልቶች አሉት። በጣም በቀላሉ ምን ሊያደርግ የሚችል ብሪንክ ወይም ደግሞ ወደ ቀውስ ለመግባት የሚችል ጫፍ አፋፍ ላይ ያለ ብዙ ነገር አለ። የለም፣ እንደምናስበው አይደለም። ስለዚህ ብንችል እንደ ቤተ ክርስቲያን ዓለም በዓለም ላይ ያለው ነገር ሁሉ ስለሚመለከተን በዓለም ውስጥ ሁሉ እየተካሄዱ ያሉት ነገሮች በአሁኑ ጊዜ ለሌላ ሰው የምንተዋቸው ነገሮች አይደሉም። ከዛም አልፎ ተርፎ በሀገራችን ያለውን ነገር ስትመለከቱ ባለፈው አንድና ሁለት ወር ብቻ የብዙ ሰዎች ሕይወት በብዙ ሁኔታ ተመሳቅሏል። ባለፈው ሶስት ዓመት ውስጥ ተበላሽተው ያልተስተካከሉ የብዙ ሰዎች ጉዳይ አለ። ከዚህም አልፎ ደግሞ እኛ ስለ ሀገር አያገባንም ስለ ቤተ ክርስቲያን ብቻ ነው የሚመለከተን ካላችሁ ችግሩ ይገዝፋል እንጂ እንደማያንስ ልነግራችሁ እችላለሁ። ኃጢአት በቤተ ክርስቲያን ውስጥ ችግር ነው አይደለም? በነገራችን ላይ ባክ ማረግ ሰዎች ትተዋል። እነት ውሸት እነት ነው ውሸት ነው። እከሌ ባክ አረገ ሲባል ሰምታችሁ ታውቃላችሁ? ወዴት ያረጋሉ? እንዳለ አብረን ባክ ስላረግን አሁን ያስቸገረው ፍሮንት ማረግ ነው እንጂ ባክ ማረግ በዚህ ሌቭል ቀውስ ውስጥ ነው ያለን። እነቴን እነግራችሁ ባክ በሚደረግበትና ፍሮንት በሚደረግበት መካከል ልዩነት ከሌለ ባክም ፍሮንትም አይደረግም። ዝም ብላችሁ ወደ ጎን ነው የሚከደው። እና በቤተ ክርስቲያን ውስጥ ቤተ ክርስቲያን ሚሽኗን ከሰማይ ወደ ምድር፣ ከዘላለም ወደ ጊዜያዊ አይደል፣ ከመንፈሳዊ ወደ ቁሳዊ አጀንዳዋን ኦልሞስት ሙሉ ለሙሉ አሻግራለች በሚባል ደረጃ በአሁኑ ጊዜ በኢትዮጵያ ወይም በአገር ደረጃና ለዓለም መፍትሄ እንሆናለን ከምንለው በላይ ለቤተ ክርስቲያን ምን ያስፈልጋል? ለራሷ ለቤተ ክርስቲያን መድኃኒት የሚሆን ነገር ያስፈልጋል። ቤተ ክርስቲያን ሳትፈወስ ፈውስ መሆን በሏ አትችልም። ስለዚህ ይህንን ነገር የማመጣላችሁ ለምናገረው መልእክት ዋነኛ ምክንያት ስለሆነ ነው። በእድል ደረጃ ከቤተ ክርስቲያን ጀምሮ እስከ አገር እስከ ዓለም ክፍት ነው። በችግር ደረጃ የትም ማምለጥ አትችሉ። ከቤተ ክርስቲያን አልወጣም ብትሉ ችግሩ እዚህ ነው ያለው። ምናልባት አንዳንዶቻችሁ እኔ ቤተ ክርስቲያን የማይመለከተኝም ቤት ነው ካላችሁ ቤት ያለው ችግር አይበዛም በሏ። ብዙ ቤተሰብ በጣም በባላንጨት ተደጋግፎ ነው ያለው። እውነት ነው ውሸት ነው? እነ ፓስተር ሊነግሩኝ ይችላሉ አይደል? እዚህ መሰላችሁ በእድል ደረጃም በዓለም ላይ እስከ ዛሬ ተፈጥሮ የማያቅ የቴክኖሎጂ እድል አለ። በዓለም ላይ እስከ ዛሬ ድረስ ተፈጥሮ የማያቅ የእግዚአብሔር መንፈስ availability ወይም ደግሞ መገኘት እድል አለ። በችግር ደረጃ ደግሞ ካሰባችሁ በዓለም ላይ እስከ ዛሬ ታውቆ ልንረዳ የማንችል ስለ ሶሻል ሚዲያ ብቻ ብታነሱ እድልም ነው ምንም ነው ችግርም ነው። ስለዚህ በዚህ ሐሳብ ዛሬ እንድንካፈል ማስበውን ሐሳብ ያዘውን ቃል አነብና የቀረውን ሐሳብ ጨርስላችኋለሁ። በሮሜ ምዕራፍ 5 ቁጥር 12 ጀምሮ እንደዚህ ይላል፣ ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንደዚሁም ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአት ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ፣ አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንድ በኩል ከነገሰ፣ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁም ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደል እንዲበዛ ሕግ ጭምር ገባ፣ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። አንድ የሚደጋገም ቃል አለ። ምንድን ነው? አንድ ሰው። አሁን ይህንን ቃል አንድ ሰው የሚለውን ሀሳብ ይዛችሁ ካነበባችሁት በጣም ነው የምትደነግጡት። አንድ ሰው። ስንት ሰው? አንድ ሰው። ኃጢአት በስንት ሰው ምክንያት? በአንድ ሰው ምክንያት ወደ ዓለም ምን አረገ? ገባ። በኃጢአት ምክንያት ደግሞ ምን ገባ? ሞት ገባ። ስለዚህ ሞት በስንት ሰው ምክንያት ገባ? በአንድ። ጽድቅ ጸጋ በስንት ሰው ገባ? በአንድ ሰው። አንድ ሰው ስለዚህ ዛሬ የምናገረው ርዕስ ስለ አንድ ሰው ነው። ስለዚህ ስለ ብዙ ሰው አትስሙ። ስለ ስንት ሰው ነው እግዚአብሔር የሚፈልገው አሁን እንድንሰማ? ስለ አንድ ሰው። ይሄ ቃል በጣም ፕሮፋውንድ ነው፣ ምክንያቱም አሁን በስምንት ቢሊዮኖቹ ሰዎች ሁሉ ውስጥ እስከዛሬ ኖረው በሞቱ ሰዎች ሁሉ ውስጥ ኃጢአት የገባው በስንት ሰው ነው? በአንድ ሰው። በኃጢአት ምክንያት ሞት የገባው በስንት ሰው ነው? በአንድ ሰው። እንደገና ደግሞ ይሄ ሁሉ ኃጢአተኛ ባለበት ጽድቅ፣ ጸጋና ህይወት በስንት ሰው ገባ? በሏ አንድ ሰው። ያ ሰው ማን ነው? ኢየሱስ። ኃጢአትን ያስገባው ማን ነው? አዳም። ዛሬ ጸጋና ጽድቅ በአንድ ሰው። የሚገርማችሁ ነገር ብዙ ጊዜ በብዙ ደረጃ እናስባለን እንጂ በዓለም ላይ የተከናወኑ ይሄኛው እንዳለ ሆኖ በዓለም ላይ የተከናወኑ ብዙ ነገሮች በብዙ ሰው የመጡ አይደሉም፣ በአንድ ሰው ነው። ታሪክን ስታጠኑ ሁሉንም ነገር ወስዳችሁ ምን ላይ ይደርሳል? በሏ አንድ ሰው ላይ ይደርሳል። አሁን የዚህ ሁሉ ሰው ኃጢአት ወደ አንድ ሰው ተሰብስቦ ይመጣል ብሎ ማሰብ ሊከብድ ይችላል። ነገር ግን የእግዚአብሔር ቃል ምን ይላል? ኃጢአት በአንድ ሰው ወደ ዓለም ገባ። ኃጢአት በሚገባበት ጊዜ ኃጢአትን ተከትሎ ምን ገባ ይላል? ሞት ገባ። እዚህ ጋር እንደሚናገረው ኃጢአት በዓለም ነበረ ይላል። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ስለማይቆጠር የሌለ ይመስላል። በሙሴ ሕግ ሲመጣ ግን የኃጢአቱ ብዛት ታየ። ሕግ በሚመጣበት ጊዜ ደግሞ አብሮ ፍርድ ይመጣል። አንድ ሰው እንዴት ለዓለም ሕዝብ ሁሉ ሞት ምክንያት ይሆናል? ይሄ መንፈሳዊ ሕግ ነው። ስለ ስጦታው ሲናገር ደግሞ እንደ በደሉ መጠን እንደዚያው አይደለም ካለ በኋላ ቁጥር 15 ላይ በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። ጌታ በሚመጣበት ጊዜ አያችሁ፣ አዳም ኃጢአትን በሚሰራበት ጊዜ አዳም ብቻውን ስለነበረ ወይም አዳምና ሔዋን ስለነበሩ ያ ኃጢአት ሊከለክለው የሚችል በሌላው ሰው ውስጥ ያለ ጽድቅ ስላልነበረ ከዛ በኋላ ያሉትን ሰዎች ሁሉ ለመውረስ እድል ነበረው። ስጦታው ግን እንደዛው አይደለም ሲል፣ ጌታ በሚመጣበት ጊዜ ግን አንድ ሆኖ መጥቶ አዲስ ጽድቅ ሌሎችን ሁሉ አጥፍቶ አይደለም፣ ኃጢአት ኦልሬዲ ዳሜጅ ያደረገውን በሚሊየን የሚቆጠሩ ሰዎችን ከዛም በኋላ እስከ ዛሬ እስከኛ ያለነውን በቢሊየን የሚቆጠረውን ሰው ሁሉ በክርስቶስ ኢየሱስ የመጣው ጸጋ አሸነፈ። የዚህ ኢምፕሊኬሽን ይገባቸዋል? እኩል አይደለም። አዳም ብቻውን መጥቶ ከዛ በኋላ የሚወለዱትን በስሩ ያሉት፣ ኢየሱስ ክርስቶስ ግን ጸጋው ኦልሬዲ በሚሊየን የሚቆጠር ኃጢአት ዓለምን የሞላውን ሁሉ ያሸነፈ ጸጋ ነበረ። ኢየሱስ ክርስቶስ ሕይወትን ይዞ መጣ። ሕይወትን ግን ይዞ የመጣበት መንገድ ጸጋ ይባላል። አዳም ደግሞ ሞትን ወደ ሰው ያመጣበት መንገድ ምን ይባላል? ኃጢአት ይባላል። ኃጢአት በሚፈጠርበት ጊዜ ኃጢአቱን የሚገዛ ወይም የሚቀጣ ሕግ ተሰራ። በሕጉ መሰረት ኃጢአት ሰውን ወደ ሞት ወሰደ። ኢየሱስ ክርስቶስ ይዞ የመጣው ጽድቅ ነው። ነገር ግን ይሄ ጽድቅ ወደ ሕይወት እንዲያመጣን ሕግ ስለማይችል ኢየሱስ ምን ሆኖ መጣ? ጸጋ። ስለዚህ ሕግና ጸጋ ተቃራኒ ናቸው። ኃጢአትና ጽድቅ ተቃራኒ ነው። ሞትና ሕይወት በሏ ተቃራኒ ነው። አያችሁ፣ የኢየሱስ ክርስቶስ ጽድቅ የአዳም ኃጢአት። አዳም የሰራው ኃጢአት ሕግ ሲያገኝ ሞትን በሁሉ ላይ ምን አደረገ? ስታንዳርድ አረግ፣ ሁሉ ሟች ሆነ። ምክንያቱም ኃጢአት ይሰራል፣ በኃጢአት ይወለዳል፣ ኃጢአት ይሰራል። ሕጉ ወደ ምን ይወስደዋል? ወደ ሞት። በጌታ በኢየሱስ ክርስቶስ ደግሞ የጌታ የእግዚአብሔር ጽድቅ ሆኖ ኢየሱስ ክርስቶስ በሚገለጥበት ጊዜ ያ ጽድቅ ወደ እያንዳንዳችን የደረሰው እኛ በሰራነው ጽድቅ ሳይሆን በምንድን ነው? በእርሱ በተገለጠው ምን? ጸጋ። ጸጋው የክርስቶስን ጽድቅ በእያንዳንዳችን ውስጥ ያለውን ኃጢአት ምን እያደረገ? ዲሊት እያደረገ ወደ ምን ቀየረው? ወደ ጽድቅ። ጽድቁ ደግሞ ወደ ምን ወሰደን? ወደ ሞት ሳይሆን ወደ ሕይወት። ግልጽ ነው? ግልጽ ነው። ለዚህ ነው የአዳም ኃጢአትን ሰርቶ ሕግ ሲወጣ ሁሉንም በዛ ኢንፌክት አደረገ ጌታ ግን ሲመጣ ኦሬዲ ኢንፌክትድ የሆነ ሚሊየንስ ኦፍ ሰዎች ባሉበት የክርስቶስ ጽድቅን ፓወር እንድንረዳ ነው የክርስቶስ ጽድቅ በጸጋ በሚገለጥበት ጊዜ ይሄን ሁሉ ኃጢያት አሁን ክትባቱ ለምሳሌ ኮቪድ ላልታመሙ ሰዎች ነው ለታመሙ ገና መዳኒት የለም ያው እንደምታውቁት ብዙ ጥረት አለ የኢየሱስ ክርስቶስ ጸጋ ግን ከኃጢያት ሰዎችን የማዳን ኃይል አለው የኢየሱስ ክርስቶስ ጸጋ በሰዎች ላይ በሚያርፍበት ጊዜ የክርስቶስን ጽድቅ ወደ እነርሱ ስለሚያስተላልፍ ከአዳም የገባባቸውን ኃጢያት ከውስጣቸው ቫይረሱን የኃጢያትን ቫይረስ ሂል ስለሚያደርግ ስለሚያድነው ከዛ በኋላ ሞት መስራቱ ያቆምና ምን ይሰራል? ህይወት ይሰራል። ለዚህ ነው የእግዚአብሔር ጸጋ ታላቅ ነው። ስለ ጸጋው በጣም እግዚአብሔርን ማመስገን አለብን። አሁን ጥያቄው ምንድነው መሰላችሁ? ይሄ አንድ ሰው ኃጢያት በማድረጉ ይላል እንደሆነ መጠን እንደዛው ስጦታው አይደለም ፍርድ ከአንድ ሰው ለኩነኔ መጥቷል ስጦታው ግን በብዙ በደል ቀደም እንዳልኳቸው ኦሬዲ በደል በተከማቸበት ሁኔታ አሁን ለምሳሌ ቫይረሱ መጀመሪያ ሲመጣ ጤነኞችን መያዝ ነው የሚጠበቅበት መድኃኒቱ ግን ሲመጣ በአንድ ሰው ውስጥ እንኳን ሂል ማድረግ ያለበት መግደል ያለበት የቫይረስ ብዛት በጣም በቢሊየን የሚቆጠር ነው ስለዚህ የእግዚአብሔር ጸጋ በሰዎች ውስጥ በሚሰራበት ጊዜ ከኃጢያት በላይ ነው አሁን መጀመሪያ እኛ ማመን ያለብን ጸጋ ይበልጣል ወይንስ ህግ ኃጢያት ይበልጣል ወይንስ ጽድቅ ጸጋ ይበልጣል ህግ ህይወት ይበልጣል ሞት ግን የሚገርመው ነገር ሞትም ወደ ዓለም የገባው በስንት ሰው ምክንያት ነው በአንድ ሰው ህይወትም ወደ ዓለም የገባው በስንት ሰው ምክንያት ነው? በአንድ። መጽሐፍ ቅዱሳችን እግዚአብሔር በክርስቶስ ደመደመው እንጂ ከክርስቶስ በፊትም ከክርስቶስም በኋላ ህይወትን በአንድ ሰው በኩል እግዚአብሔር ወዳሰበበት ድርስ ስፍራ ሁሉ ያደርሳል። ሰይጣንም ሞትን ወደ ዓለም ሲያመጣ በብዙ ሰው ሳይሆን በአንድ ሰው ነው። አሁን ቀደም የነገርኳችሁ በአለም ላይ ያለው ሁሉ ችግር አለ በአለም ላይ ያለው ሁሉ እድል አለ በጽድቅ ለሚገለጡ የጸጋ ሰዎች ህይወትን ወደ አለም ለማምጣት እድሉ ክፍት ነው ኃጢያትን በማዘውተር የኃጢያት መንገድ ለመሆን በሚሰሩ ሰዎችም ደግሞ ሞት ይሰራል በእያንዳንዳችን ውስጥ ከዚህ ውጪ ሊሰራ የሚችል ነገር የለም በዚህ ምድር ላይ ያሉ ችግሮችን ሁሉ ብትወስዷቸውና ብታደርሷቸው መጨረሻ አንድ ሰው ላይ ትደርሳላችሁ። እዚህ ቤት ያለን ሰዎች ጌታን ያገኘን ሰዎች ሁሉ ብንሄድ መጨረሻ ላይ ወደ ምን ይደርሳል? ወደ አንድ ሰው ይደርሳል። ብዙ መልካም ነገሮች ወደ አንድ ሰው ይደርሳሉ። ብዙ መጥፎ ነገሮችም ወደ አንድ ሰው ይደርሳሉ። ይሄ በታሪክ ውስጥም በአለም ላይም በቤተ ክርስቲያን ውስጥም ያለ ነው። ስለዚህ እግዚአብሔር ልቡ ፍጹም የሆነውን በእርሱ ዘንድ ምን ያደርግ ዘንድ ያጸና ዘንድ አይኖቹ በምድር ሁሉ ይመለከታሉ። ዳሬ የዚች ምድር ፈውስ እና የዚች ምድር መበላሸት የሚወሰነው በአንድ ሰው ላይ ነው። ለሁለቱም እድሉ አለ። በአለም ላይ ላለውም ነገር እግዚአብሔር መፍትሄውን በስንት ሰው ላይ ነው የሚያደርገው? በአንድ ሰው ላይ። አይ አንድ ሰው ከሆነ የምፈልገውማ ይሄ ሁሉ ሰው ምን ያረጋል ልትሉ ትችላላችሁ። ወደሱ መጣበታለሁ። ይህንን ሐሳብ በተለይ በጣም አጉልቶ የሚያሳየን የኢያሱ መጽሐፍ የመጀመሪያ ምዕራፎች ላይ ስትመለከቱ የሚገርም ነገር አለ። የመጽሐፈ ኢያሱ መጽሐፍ ሲጀምር ይሄ የእግዚአብሔር ሕዝብ ከ40 ዓመት መንከራተት በኋላ እግዚአብሔር ፕሮሚስ ላደረገላቸው ምድር ደጃፉ ላይ ሆነው ነው ኢያሱ የሚጀምረው። በዚህ ጊዜ የተፈጠሩ ትልልቅ ነገሮች አሉ። ከነዚህ ነገሮች መካከል አንድ በጣም ጠቃሚ ሰው ሞቶ ነበር። ምክንያቱም ከግብጽ ይዟቸው ወጥቶ ክሪቲካል በሆነ ሞመንት ላይ እግዚአብሔር እንዲሞት ነገረው። ማን ይባላል? በሏ ሙሴ። መጽሐፉ ራሱ ሲጀምር ምን ብሎ ነው የሚጀምረው? የኢያሱ መጽሐፍ እግዚአብሔር ለኢያሱ ባሪያዬ ሙሴ ሞቷል። በጣም አንዳንድ ጊዜ እንደነዚህ አይነት ነገሮች ሀፕን ሲያደርጉ በጣም የምትፈልጓቸው ሰዎች በሌለበት ሰዓት ላይ ይሄ በጣም ክሪቲካል ታይም ነው ለእስራኤል። ወደኋላ መመለስ አይችሉም፣ ወደፊት መሄድ ከባድ ነው። ይሄ ትውልድ እንዳለ 40 ዓመት ውስጥ ከግብጽ የወጣው ትውልድ ተንጠባጥቦ አልቆ አዲስ ትውልድ የሚባለው በዚህ ከግብጽ ከወጡ በኋላ የተወለደው ወይም ደግሞ ከግብጽ ከወጡ በኋላ ልጆች ሆነው የወጡት ናቸው። እዚህ አፋፍ ላይ ያሉት አሁን እስራኤልን ይሄንን የተስፋ ምድር ለማውረስ ምን ያስፈልጋል? አንድ ሰው ያስፈልጋል። የሚገርማችሁ ነገር እኮ ከዘዳግም ወደ ኢያሱ ስትሄዱና ከኢያሱ ወደ መሳፍንት ስትሄዱ ልዩነቱ ትልቅ ነው። የመሳፍንት መጽሐፍ የተመሰቃቀለ ሰው ሁሉ በፊቱ መልካም የመሰለውን የሚያደርግበት የእግዚአብሔርን ስራ የማያውቅ ትውልድ የነበረበት ስንት ሰው የጠፋበት ጊዜ ነው? በሏ አንድ ሰው የጠፋበት ጊዜ ነው። ስለዚህ በየጊዜው አንድ ሰው ይነሳል፣ ግን ብቅ ይልና ምን ያደርጋሉ? ይጠፋሉ። ስለዚህ 20 ዓመት ረፍት 40 ዓመት ስቃይ የነበረበት በጣም አስቸጋሪ ዘመን ነው የመሳፍንት ዘመን። በኢያሱ ጊዜ ግን እግዚአብሔር የሚፈልገውን አንድ ሰው አገኘ። ማ ይባላል? ኢያሱ። አስቡ፣ መጽሐፈ ኢያሱን ያለ ኢያሱ ብታስቡት ምንድን ነው የሚሆነው? ማንም ይነግረኝ። መጽሐፈ መሳፍንትም መሆን አይችልም። መሳፍንትም እኮ ለመሆን እነ ኢያሱ ያንን መሬት አስለቅቀው ማውረስ ነበረባቸው። ከኢያሱ ውጪ መጽሐፈ ኢያሱን ስታስቡት በጣም አስቸጋሪ ነው። እሱ እኮ አርጅቶ ሲሞት እኮ ያልተወረሰው መሬት እንዳልተወረሰ ጠላት ሆኖ ቀጠለ እኮ። አሁን በደንብ እንድታስቡ እፈልጋለሁ። አንድ ሰው ኢያሱ የክርስቶስ ምሳሌም ነው። ኢያሱ ማለት ኢየሱስ ነው፣ አንድ ነው ቃሉ። ጆሹዋ ያሹዋ የሚለው ኢየሱስ ከሚለው ጋር መድኃኒት አዳኝ ማለት ነው። ኢያሱ ይሄንን ትውልድ ወደ እግዚአብሔር ተስፋ በማስገባትና ባለመግባታቸው መካከል ያለ ተስፋ ነው። ምክንያቱም ኢያሱ የመጀመሪያውን 40 ዓመት ለዚህ ለሚቀጥለው 30 ዓመት ሲዘጋጅ የኖረ ነው። ሙሴ ትሞታለ ሲባል እግዚአብሔር ወይ ህዝቡ ያለረኛ እንዳይቀር ሲባል እግዚአብሔር ቸግሮት ነበረ እንዴ? ወዲያውኑ ማን አለ? አለ አንድ ሰው አለ፣ ሁሌ ከማደሪያ ድንኳኑ የማይለይ ሁሌ እግዚአብሔርን ውጊያ የሚዋጋ ማን ይባል? ኢያሱ። የአንድ ሰውን ኃይል አትናቁ። አንድ ሰው የሞትና የህይወት ያህል ነው። ለግል ብቻ አይደለም፣ ለሀገርም ለቤተ ክርስቲያንም አንድ ሰው። ኢያሱ እኮ ሰላይ ሆኖ ሲሄድ ከአስራ ሁለቱ መካከል በጣም ኢንሲግኒፊካንት የሆነ ሰው ነው። እዚህ ጋር ግን እግዚአብሔር ለኢያሱ ተገለጠለት። ኢያሱንም እግዚአብሔር ከዚህ በኋላ ያለውን ኃላፊነት ለእሱ ሲሰጠው ይህን ህዝብ ማውረስ ወደዚህ ምድር ማግባት ያንተ ኃላፊነት ነው ሲለው እናያለን። በጣም የሚገርማችሁ ነገር ባክግራውንድ ልስጣችሁና ኢያሱ ይህንን ኃላፊነት ሲቀበል ብዙ ከፊቱ ኢሚዲየትሊ ከፊቱ በጣም ሶስት ከባድ ችግሮች ነበሩ። መጽሐፉ በተከታታይ እነሱን ችግሮች ነው ዲል የሚያደርገው። የመጀመሪያው ችግር በእነርሱና በግብጽ መካከል ትልቅ ምድረ በዳ አለ። በእነርሱና በተስፋይቱ ምድር መካከል ምን አለ? ዮርዳኖስ የሚባል የሞላ ወንዝ እያለፈ ነው። ያን ሁሉ ህዝብ ይዞ ዝም ብሎ መሻገር አይቻልም። ምክንያቱም የሚሄዱት ለፒክኒክ ሳይሆን ለምንድን ነው? ለጦርነት ነው። ስለዚህ የመጀመሪያው ነገር ወንዙን ምን ያደርገዋል? ኢያሱ አንድ ሰው፣ ይህን ሁሉ ሰው፣ ይህን ሁሉ ከብት፣ ይህን ሁሉ ጓዝ፣ ይህን ሁሉ ህፃን አስዋኝቶ ማሻገር ይችላሉ? በሆነ ሚራክል ይሻገሩ እንበል። በተስፋይቱ ምድር ውስጥ ደግሞ የማይፈቀድ ነገር ይዘው ነው እየሄዱ ያሉት። እስካሁን በምድረ በዳ ተፈቅዶላቸው ምን ይባላል? ማንም ይነግረኝ። ሸለፈት ይባላል። እንዴት አድርጎ ነው ኢያሱ ይህን ሁሉ ሰው ወደ 600 ሺህ የሚደርስ ሰው የሚገርዘው? ምክንያቱም ይሄ የቃል ኪዳን ምድር ስለሆነ ከነ ሸለፈት ምን አይደረግበትም። በሏ እነዚህ እኮ ትንሽ ነገር ሲታዘዙ እምቢ የሚሉ ሰዎች ናቸው። አስቡ እንግዲህ ሊረፈርፋቸው ነው ማለት። እሺ ገረዛቸው እንበል፣ እሺ ብለው በጣም ጥሩ ሰዎች ስለሆኑ ብለን እናስብ። ከዛ በኋላ ደግሞ ምን አለ? ወደ ሌላው መሬት ከመሄዳቸው በፊት ማንም ይነግረኝ፣ ኢያሪኮ አለ ማለት ኢያሪኮ ማለት ወደ 20 ሜትር ነው እንትኑ ራሱ ይሄንን ይሄ ከዚህ እስከዛ ስንት ሜትር ነው 20 ይሄን የሚያክል አጥር አይታችሁ ታውቃላችሁ ግንቡ ማለት ዙሪያውን ግንቡ እንደዚህ ነው ያንን ካላለፉ ደግሞ ወደሚቀጥለው መሄድ አይችሉም እዛ አይደለም መጽሐፍ ላይ እንዳያችሁት ኢያሱ መጽሐፍ ላይ አይ የምትባለዋን ምድር እንኳን ትንሽዬ እንኳን እግዚአብሔር ሲለያቸው ማሸነፍ አቅቷቸው ልባቸው ቀለጠ ውሃ ሆነ ይላል ኢያሪኮን አስቡት ታዲያ አንድ ሰው አያስፈልግም በሏ ያስፈልጋለ የሚያስገመግም ወንዝ ያልተነካ ሸለፈት ተገትሮ ያለ ትልቅ ቅጥር ከዛ ዋዳ ነው ያለው ተስፋ የሚደረገው ነገር ህይወት የሚባለው ነገር ምክንያቱም ይሄንን ካላለፉ በምድረ በዳ መሞት ነው ያላቸው ተስፋ ስለዚህ እግዚአብሔር ለኢያሱ የሰጠው ኃላፊነት በጣም ከባድ ነው ኢያሱ በዚህ ጉዳይ ላይ ብዙ ያሰበ ያለ እግዚአብሔር መጀመሪያ የሰጠው ኃላፊነት ምንድነው እሱ በልቡ ያደረው ነገር ምድሪቱን ማሰለል ነው ሁለት ሰላዮች ላከ ሰላዮቹ የሆነ ሪፖርት ይዘውለት መጡ ምዕራፍ 3 ላይ ስትመለከቱ እግዚአብሔር ቁጥር 4 ላይ እንደሚናገረው በዚህ መንገድ በፊት አልሄዳችሁበትምና የምትሄዱበትን መንገድ እንድታውቁ ወደ ታቦቱ አትቅረቡ እንደሚል በአዲስ መንገድ ዮርዳኖስን ወክ አርገው ማለፍ የሚለውን ነገር ታቦቱን ያዙ ሰዎች ይገባሉ ከዛ በኋላ ወንዙ እንደ ግድግዳ ቆመ ይላል ከዛ ያ ሁሉ ህዝብ ተሻገረ አንድ ዳውን አይደል ከዛ ቀጥሎ ደግሞ ልክ ሲሻገሩ መታሰቢያውን ካኖሩ በኋላ ምዕራፍ 4 ላይ ምዕራፍ 5 ላይ እንደምታዩት ብናለ እነዚህ ሰዎች ስላልተገረዙ ይገረዙ ተባለ እግዚአብሔር የግብጽ ነውር ከእናንተ ላይ አንከባል ይያለው ብሎ ስፍራው ጌልጌላ ተብሎ ሲገረዙ እና ያለን እግዚአብሔር የነዚህን ሁለት ነገሮች ወተለየ የግርዛቱን አፕሩቫል ሲሰጥ ምን ይላል መባ መና ምን ሆነ ይላል ቆመ ከዛ ጊዜ ጀምሮ የምድሪቱን ፍሬ ምን ማረግ ጀመሩ ይላል መብላት ጀመሩ ይላል ከዛ ቀጥሎ አንድ ታሪክ ስላለ እሱ ልንገራችሁ ምንድነው የሚለው ኢያሱ በኢያሪኮ አጠገብ ሳለ አሁን ሶስተኛውን ቻሌንጅ እየገመገመ ነው አሁን ወደ ኋላ የለም ወንዙን ተሻግሯል ወንዙ እንደገና መፍሰስ ጀምሯል ገና ተገርዘው ቁስል ላይ ነው ያሉት ወዙም ለመሸሽ የማይመች ሰሞን ነው ስለዚህ በዚህ ሰዓት ሰው እያገገመ ያለ ያው እንደምታውቁት እሱና ካሌብ ብቻ ናቸው የተገረዙት ከዛ ሁሉ ሰው ስለዚህ ሁሉም ሰው ተረፍርፏል እና ወደ ኢያሪኮ ሄዶ ነገሩን ማየት በሚጀምርበት ጊዜ አንድ ሰይፍ ያዘ ሰው አየ ይላል እና ኢያሱ መጀመሪያ የጠየቀው ነገር ከኛ ጋር ነህ ከነሱ ጋር ነህ ምንድን ነው ያለው አይደለም ከእናንተም ጋር አይደለም ከነሱ ጋርም አይደለም ነው አስደንጋጭ መልስ ነው ሰይፍ ያዘ ነው እና ሚለው ምንድነው አይደለም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን ጥቻለሁ አለ ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደና አወቀ የሚያናገረው እግዚአብሔር እንደሆነ ስለዚህ ጫማህን አውልቅ ተባለ እግዚአብሔር ለኢያሪኮ የሚሆነውን ስትራቴጂ ሰጠው መዞር መዞር አሁንም መዞር ሰባት ጊዜ መዞር በሰባተኛው ቀን ሰባት ጊዜ መዞር ሰባት ካህናት ሰባት መለከት ይዘው መንፋት ከዛ በኋላ መጮ ከዛ አለቀ ጦርነቱ ተቀበላላችሁ እንደዚህ አይነት ጦር እንደዚህ አይነት እንት ማለት እመነግራችሁ ነገር አንድ ሰው ስላችሁ በጸጋ የሚያምን ሰው መሆን አለበት ይሄ ሰው ውሃ ውስጥ ቆሙና ውሃው ይቆማል ስትባሉ በጸጋ ካልሆነ በስተቀር በጉልበት አይቆምም ውሃው በጠላት ምድር ላይ ከተሻገራችሁ ከመሻገራችሁ በፊት ቢሆን ግርዛቱ እኮ አትሊስት ወንዙ ይከለክላል አይደል በማይሸሽበት ስፍራ ደግሞ ሸለፈትን ማስወገድ ማለት ቆስሎ ቨልነራብል ሆኖ መቀመጥ ይሄም ጸጋ ይጠይቃል አጥቃለ ጠይቅም በሏ ይጠይቃል ሶስተኛው ጭራሽ ቀድም እንዳልኳችሁ ህይወት በመንድ ነው የሆነ ይላል በጸጋ ነው የሆነ ይላል ሞት በኃጢያት መንድ ነው ኃጢአት ሞትን እንዳመጣ በሕግ በኩል ጽድቅ ደግሞ በጸጋ በኩል ምን ያመጣል ይላል? ሕይወትን። ስለዚህ የእግዚአብሔር ጽድቅ በጸጋ እየሰራ እንዳለ እናያለን በኢያሱ በኩል። እግዚአብሔር የተመሰገነ ይሁን ይሄ ሰው በመኖሩ። በዚህ ጊዜ እግዚአብሔር አንድ ሰው ይፈልጋል ዛሬም ማለት ነው፣ እንደ ኢያሱ አይነት በጸጋ የሚያምን የእግዚአብሔር ጽድቅ ሕይወትን ይሰጠናል ብሎ የሚረዳ ሰው። ከዛ ያው ታውቃላችሁ ይሄ ጦርነት እንዴት እንዳለቀ። ግን አሁን የምነግራችሁ ወደ መጨረሻም እየደረስኩ ስለሆነ አሁን ኢያሱማ በጣም እግዚአብሔር የቀባው 40 ዓመት ያዘጋጀው ትልቅ ሰው ነው። እኛ እኮ እዚህ ያለነው መደበኛ ሰዎች ነን። ያው ተራ ሰው ስለሌለ ነው መደበኛ የምለው። መደበኛ ተርታ ሰዎች ስለሆንን ለምንድን ነው ከኢያሱ ጋር የምታነጻጽረን ምናምን ልትሉ ስለምትችሉ ወይም ስለምንችል፣ አሁን እግዚአብሔር እንደ ኢያሱ አይነት አንድ ሰው ብቻ ሳይሆን የሚፈልገው ሁለት አንድ ሰዎች አሉ። እዚህ ከምዕራፍ 2 እስከ ምዕራፍ 7 ድረስ ሁለቱ ሰዎች በጣም አስገራሚ ሰዎች ናቸው። እዚህ ጋር የእግዚአብሔር መልአክ ወይም ደግሞ እንደ ኤፒፋኒ እንደሚባለው ራሱ እግዚአብሔር ክርስቶስ ከመወለዱ በፊት በስጋ እንደሚገለጠው ብለው እንደሚሉት እግዚአብሔር ተገልጦ፣ የእግዚአብሔር ሰራዊት አለቃ ተገልጦ ከእናንተ ጋር አይደለሁም ከእነሱ ጋርም አይደለሁም ሲል ዝም ብሎ ይመስለናል። ሁለት ሰዎችን ላነሳላችሁ ነው የምፈልገው። ከኢያሱ ጋር ከነበሩ ሰዎች መካከል አንድ መደበኛ ቤተሰብ፣ መደበኛ ሰው አካን የሚባል ሰው እዚህ ጋር ነበር። ታውቁታላችሁ? አካን መደበኛ ሰው ነው ነው አይደል? አለቃ አይደለም፣ ፓስተር አይደለም፣ መደበኛ ምእመን የሆነ ከይሁዳ የሆነ ነገድ ሰው ነው። ሌላ ደግሞ ከኢያሪኮ በኩል ደግሞ አንድ መደበኛ ሰው አለች። ማን ነው ስሟ? ረአብ ትባላለች። እንደውም መጽሐፍ ቅዱስ በተደጋጋሚ እስከ አዲስ ኪዳን ሲያነሳት ምን ይላል? ጋለሞታይቱ ረአብ ማለት እንደውም በኃጢአተኝነቷ የምትታወቅ። እነዚህ ሁለት ሰዎች እግዚአብሔር ከማንም ጋር እንዳልሆነ እስራኤላዊ ስለሆነም እንደማይተርፍ ሰው፣ ከነአናዊ ስለሆነም ደግሞ እንደማይጠፋ፣ ሰይፉ ሁለቱንም እንደሚመታ ሁለቱንም እንደሚያድን ያሳየበት ስፍራ ነው። እውነት ነው? ውሸት ነው? እስራኤላዊ የሆነ ሰው በጸጋው ከቀለደ ጥፋቱ ከፍተኛ ነው። ከነአናዊ የሆነ ለጥፋት በተመደበ ከተማ ውስጥ ደግሞ የሚኖር ሰው በእግዚአብሔር ካመነ፣ በጽድቅ በጸጋ ካመነ፣ በእንድ ቀይ ፈትል በመስኮቱ ባስቀመጠቻት ቀይ ፈትል ላይ ድናለው ብላ ካላመነ ሰው ጸጋው ይሰራል። እውነት ነው? ዛሬም ይሄው ነው የሚሆነው። አያችሁ፣ እቺ ሴት ጋር ሲሄዱ እነዚህ ሰዎች ምዕራፍ 2 ላይ ለስለላ ሲሄዱ ሰላዮቹ ያረፉት እሷ ጋር ነው። አሁን ብዙ ሰው የሚያስበው ጋለሞታይቱ ስለሚል እንግሊዝኛው ላይ ፕሮስቲቱት ወይም ሃርለት ስለሚል ዝም ብላ ጎዳና ላይ የምትቆም ሴት ነው። እንደ እሷ አይደለም የሚለው። በመጀመሪያ ደረጃ ሰላይ የሆኑ ሰዎች የት ነው መጀመሪያ ሄደው የሚያርፉት? ብዙ ኢንፎርሜሽን ወደሚያገኙበት ስፍራ ነው። እውነት ነው አይደለም? ስለዚህ ሁለት ሰዎች ያረፉበት ቤት አላት። ትዝ ካላችሁ የተልባ እግር ነው ላያቸው ላይ ሸፍና እንትን ያደረገችው፣ ቀይ እንትን አላት ከተልባ እግር የተሰራ። እች ሴት ነጋዴም ነች። አሁን እንደምንለው ባለ ሆቴል ናት። ብዙ ሰዎች የሚያልፉበትና የሚያገድሙበት ቦታ ነው። እንትኗ በእርግጥ በኃጢአት በተሞላ ከተማ ውስጥ ስለነበረች በዛ ኃጢአት ህይወት ውስጥ ነበረች። ነገር ግን በስራቸው ብዙ የሚያሰሩ ትልልቅ ቡና ቤት ያላቸው ባለ ቡና ቤት የምንላቸው በእኛ ሀገር በተለምዶ እነሱ ምናልባት ከታዋቂ ሰዎች ከትልልቅ ሰዎች ጋር ያንኑ ስራ ሊሰሩ ይችላሉ። እዚህ ጋር ስለ ባሏ አይናገርም። ባል የሌላት ባለ ቡና ቤት ወይም ደግሞ ጋለሞታ የሚለው ቃል ሃርለት የሚለው ቃል በዚህ ሙያ ውስጥ በዚህ ስራ ውስጥ ያለች ነች። የኃጢአት ህይወት ነው የምትኖረው። ነገር ግን ይህችን ሴት ስታዋት ዝም ብላ ሰውም አይደለችም። በተለይ ደግሞ አንድ ነገር እንድታውቁ ፈልገው፣ እሷ ቤት እንደገቡ ወሬ ወደ ንጉሱ ቤት መጥቶ ንጉሱ መልእክተኛ ልኮ ቤትሽ የገቡትን ሰዎች አውጪ ተብላ ከዛ በኋላ አይ ሄደዋል መሰለኝ ምናምን ለወታደሮቹ የምትሰጠው ምክር ለእነኚህ ሰዎች የምትሰጣቸው ስትራቴጂክ አድቫይዝ ስለ ከግብፅ ቀይ ባህር እንዴት እንደደረቀ አግንና ሲሆንን እግዚአብሔር እንዴት እንደመታ ዮርዳኖስ አፕ ቱ ዴት ኢንፎርሜሽን ያላት ነች። አምላካችሁ በሰማይና በምድር የሁሉ አምላክ ነው። ሁሉ ሰው ልቡ ቀልጧል። ስለዚህ ይቺ ሴት እንደምናስበው ብቻ ሳይሆን ከምናስበው በላይ ራሷን ምን ያደረገች ሴት ነች? ያዘጋጀች ነው። እንግዲህ አስቡት፣ የህይወቷን ፓራዶክስ ነው። በዚህ ሁሉ ኃጢአት ውስጥ ጸጋ ማሸነፍ ይችላል። እኛ የምንፈርደው በሰዎች ላይና እግዚአብሔር የማይበት መንገድ ይለያል። መጨረሻ ላይ ሹር ስትመጡ አድኑኝ፣ እኔን፣ ቤተሰቤን፣ ወንድሜን፣ እህቴን፣ ዘመዶችን። ይህን ሁሉ ቤተሰብ ደግሞ የሚይዝ ቤት ነበራት። የምትኖርበት ደግሞ በአጥሩ የተጠጋ በመስኮት ያለው እንግዲህ ኑሮ አጥሩም እንደሆነ ያሳያል። ስለ እምነት ሲናገር ዕብራውያን 11 ላይ ከተጠቀሱት ጥቂት የእምነት ሰዎች መካከል በእምነት እንደተረፈች ይናገራል። ያዕቆብ መልእክት ላይ ደግሞ ሄዳችሁ እምነት የሚናገረው ዕብራውያን 11 ከ30 እስከ 31 ላይ፣ ያዕቆብ 2 ደግሞ ከ24 እስከ 26 ሲናገር ስለ ስራ ሲናገር በእምነት ብቻ አይጸደቅም በስራም ነው ሲናገር የተጠቀሰችው እሷ ናት። እንግዲህ አስቡ፣ ያዕቆብ በስራ ከጠቀሳት፣ ጳውሎስ በእምነት ከጠቀሳት፣ የዚች ሴት እምነት ምንም እንኳን ሊጠፋ በተወሰነ ከተማ ውስጥ ያለች ሴት ብትሆን የእግዚአብሔርን አጀንዳ፣ የእግዚአብሔርን ስትራቴጂ፣ የእግዚአብሔርን ግሎባል የሆነ ማፕ የተረዳች ሰው ነች። ከሚጠፋ ከተማ ጋር ላለመጥፋት የወሰነች ናት። በሌላ በኩል ያው ጊዜ ስለሌለ ለመሄድ ነው። እንድታነቡት ከአንድ እስከ ሰባት በደንብ ቁጭ ብላችሁ እንድታነቡት ጠይቃችኋለሁ። በሌላ በኩል ከይሁዳ ነገድ የሆነ ምንም ያልጎደለበት በዚህ ከተማ ውስጥ ስትገቡ እግዚአብሔር ኢያሪኮ ላይ ከባድ ቁጣ ነበረው። ምክንያቱም በዚህ ከተማ ውስጥ የሚፈጸመው ኃጢአት ከመብዛቱ የተነሳ በከተማይቱ ውስጥ ከብት፣ ሕፃን፣ ወንድ፣ ሴት፣ እቃ ምንም ነገር እንዲተርፍ እግዚአብሔር ሁሉ ነገር እንዲቃጠል፣ ብር፣ ወርቅ እና ብረት ለእግዚአብሔር ምልኮ ብዙ አማልክት የሚሰሩት ከዛ ስለሆነ አምላኮቻቸው ምርኮ እንዲሆኑ ንብረቱ እና ሰዎቹ እንዲጠፉ ወስኗል። ማለት እግዚአብሔር እንደዚህ በተቆጣበት ነገር ላይ የሚደፍር ሰው አለመጥፋቱም ደግሞ ይገርማል። እና አስቡ በጩኸት ግንቡ ከፈረሰ በኋላ ውስጡ በመቆም ወንዙ ከቆመ በኋላ ከተገረዘ በኋላ አንድ ሰው ደፈረ። ስንት ሰው ደፈረ? አንድ ሰው። ምን ለማድረግ? ደንበኛ የሚያምር የሰናወር ካባ፣ ወርቅ፣ ብር አገኘና ይሄን በፍጹም እግዚአብሔር አይገባውም፣ ይሄ ለማን ነው የሚገባው አለ። በሏ የከተማይቱን ኃጢአት ይዞ እንደሚሄድ አልገባውም። ሄዶ የት ደበቀው ይላል? በድንኳኑ በታች። የሚገርማችሁ ነገር የነዚህ የሁለት ሰዎች ጽድቅና ኃጢአት እነሱ ላይ ቢያቆም ጥሩ ነበረ። በአንድ ሰው ምክንያት አይልም የእግዚአብሔር ቃል ሮሜ ላይ። እስራኤላውያን በአንድ ሰው ኃጢአት ምክንያት እግዚአብሔር ምን አለ? እስራኤል በድሏል አደል ያለው። ስንት ሰው በደለ አለ እግዚአብሔር? አካን አለ እንዴ? አካንን ማውጣት የእናንተ ስራ ነው። ነገር ግን ምንድን ነው ያለው? ይህንን በደንብ እንድሰሙት፣ የእስራኤል ልጆች ግን እርም በሆነው ነገር በደሉ ይላል። ቁጥ ምዕራፍ 7 ላይ ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ዛራ ልጅ እርም በሆነው ነገር ወሰደ። የእግዚአብሔር ቁጣ በማ ላይ ነደደ ይላል? በእስራኤል ልጆች ላይ ነደደ። ስለዚህ ሳያቅ ኢያሱስ ላከ። 36 ሰዎች ተገደሉ፣ ከጦርነቱ ተሸነፉ። እግዚአብሔር ኢያሱን ላምን በግለም በግንባር ትደፍላል። እስራኤል በድሏል። ማን የበደለው? እስራኤል። ያዘዝካቸውን ቃል ኪዳን አፍርሰዋል። ማን ያፈረሰው? እስራኤል። እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በእቃቸውም ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ እያለ እግዚአብሔር። ስለዚህ ምንድን ነው? አንድ ሰው እዚህ ውስጥ ጉቦ ሲወስድ ዘጸአት ጉቦ ወስዷል ይላል እግዚአብሔር። አንድ ሰው ዝሙት ሲሰራ ዘጸአት ምን ሰራ ይላል እግዚአብሔር። ስለዚህ በጠላቶቻቸው ፊት ምን ማድረግ አይችሉ፣ እኔም ከእነርሱ ጋር አልሆን። አያችሁ፣ ቅድም ሮሜ ላይ ያየነው ቃል ለክርስቶስና ለአዳም ብቻ ሳይሆን ለማም ይሰራል? ለእያንዳንዳችንም ይሰራል። እውነት ነው ውሸት ነው? በሏ አንድ ሰው ሰርቆ ቤቱ የሆነ ነገር ሲያደርግ ዘጸአት ሰረቀ ነው የሚባል። አንድ ሰው በሚያደርግበት ጊዜ የኢትዮጵያ ክርስቲያኖች፣ ስለዚህ የእያንዳንዳችን ህይወት የእያንዳንዳችን ኑሮ የሁላችንንም ኑሮ በኃጢአትም በጽድቅም። እቺ ሴት ስላመነች ብቻዋን ተረፈች እንዴ? ማን ነው የሚነግረኝ? አይደለም። ማተርፏል አብሯት፣ እናቷ፣ አባቷ፣ ቤተሰቧ። ይሄ ብቻ ቢሆን ኖሮ ይሄ ለቤተሰብ ነው፣ ያኛው ግን ለአገር ነው የተረፈው። ታዲያ ቅድም ጽድቅ ይበልጣል አላልክም እንዴ ብትሉኝ፣ ኖ ረአብ አስቡት፣ ይሄ የይሁዳ ነገር ነበር። ኢየሱስ ከማን ነው የሚመጣው? ከይሁዳ ነገር ረአብ ማቴዎስ ወንጌል ላይ ዳቹስ ታነቡ ምዕራፍ 1 ቁጥር 9 ላይ የሚገርም ነገር ይናገራል። ረአብ ሳልሞን የሚባል ይሁዳዊ ሰው አግብታ ቦኤዝን ወለደች ይላል። ቦኤዝ የማባት ነው የማባል ነው በሏ የሩት ሩት የማባ አባ የማናት ናት የኢዮቤድ ኢዮቤድስ የእሴይስ የዳዊት ዳዊትስ የክርስቶስ። ስለዚህ ረአብ ለኛ ተርፋለች። ስቲል ጽድቅ ይበልጣል ኃጢያት በሏ የረአብ ጽድቅ ከአካን ኃጢያት ይበልጣል። ነገር ግን ኃጢያትን አንደርማይን ማድረግ የለብንም። ይህቺ ሴት የእምነት ምሳሌ ብቻ ሳይሆን በክርስቶስ ዘር ውስጥ የገባች አያ አንዳንድ መጽሐፈ ሩትን ስታነብኩ በጣም አስገራሚ ነገር ነው። እንዴት ነው ቦኤዝ እንደዚህ ለባዕድ ሰው ለሞአባዊቷ እንደዚህ ደግ ሆነው ስትል እንዴ በረአብ እጅ ያደገ የረአብ ልጅ እኮ ነው። ገብታችኋል? ሩትም በክርስቶስ ዘር ገባች። እሱ ምናልባት ሌላ ጊዜ እናየዋለን። ነገር ግን አሁን እንድታየው የምፈልገው ነገር የአንድ ሰው ጽድቅ ለቤተሰብ ለሀገር ብሎም ማለት የዳዊት እናት እኮ ዳዊት ማለት እኮ በእስራኤል ውስጥ the best king ያመጣችው ሴት ነች ማለት። እግዚአብሔር ጽድቅን አይረሳም። ዳዊት ጋር ማልቆመም ወዴት ሄደ? ወደ ክርስቶስ። ስለዚህ ዛሬ እኛ ረአብ ውለታ ውላልናለች። እውነት ውሸት? አሁን ጥያቄም ጠይቃችሁ ጥያቄ በደንብ እንድታስቡበት እንድትጸልዩበት ነው። ከእስራኤል ሆናችሁ ከተመረጠው ወገን ሆናችሁ ከዳኑት ወገን ሆናችሁ እንደ አካን በምንኖረው ኑሮ የእግዚአብሔርን ቁጣ በምድር ላይ በሀገር ላይ በቤተ ክርስቲያን ላይ የምናነሳሳው ነገር ነው ቤታችን ያለው በኑሯችን ውስጥ ያለው። እግዚአብሔር አካንን ካየ እኛን ያየናል። ምናልባት 36 ሰዎች የሞቱት በአካን ምክንያት እንደሆነ የማይታወቅ መስሎ ግን በአቅኛ እናቃለን ዛሬ። ምናልባት ለብዙ ሰዎች ህይወት መድከም ምክንያት። በሌላ በኩል እግዚአብሔር ሊጠፋ በተወሰነ ባለቀ ነገር በተበላሸ ነገር ውስጥ እግዚአብሔርን ለሚያምን ለአንድ ሰው ደግሞ መንገድ አለው። ዛሬ ከሁለቱ ውጪ ልንሆን አንችልም። ቅድም እንዳልኩት እንደ ኢያሱ ባትሆኑ እንደ አካንና እንደ ረአብ ግን እግዚአብሔር ሰዎችን ያያል። በአንድ ሰው ምክንያት በእናንተ ምክንያት ምን እየሆነ ነው? በእኔ ምክንያት ምን እየሆነ ነው? መጽሐፍ ቅዱሳችን እንደሚናገረው በኢሳይያስ 59 ላይ እግዚአብሔር ሰው ፈለገ አጣ። በሕዝቅኤል ላይ ደግሞ ምን ይላል? ሕዝቅኤል 2 ላይ እንዳላፈርስ ቅጥሩን የሚቆም ሰው ፈለግኩኝ አጣሁ ይላል። ዛሬ ስለ አንድ ሰው ማሰብ እኔ ኃላፊነት አለብኝ፣ በእኔ ምክንያት ጥፋትና ልማት ህይወትና ሞት ይሆናል ብለን ማሰብ የተሳነን ጊዜ ነው። ምናልባት ስለ ሶማሊያ ሀገር ስናስብ እዛ ወንጌል ያልደረሰው እዛ ሰው እየጠፋ ያለው ባንቺ ምክንያት ቢሆንስ? ባንተ ምክንያት ቢሆንስ? በእኔ ምክንያት ቢሆንስ? በሀገራችን ውስጥ ኮረፕሽን በዚህ ደረጃ የበዛው በእኔ ምክንያት ቢሆንስ ብላችሁ አስባችሁ ታውቃላችሁ? ድህነት በዚህ መጠን ሰው እየጨረሰ ያለው፣ ዘረኝነት በዚህ ምክንያት ሰው እየጨረሰ ያለው፣ ብዙ ነገሮች እግዚአብሔር በህይወታችን እያሳየን እኛ ግን እንደ አካን ለሚጠቅመን ነገር ህይወታችንን ስናጠፋ የብዙ ሰዎች መጥፊያ ምክንያት ከሆንን እግዚአብሔር ያያል። በሚቀጥሉት ቀናት ውስጥ በደንብ እንድናስብ ጠይቃችኋለሁ። በአንድ ሰው በእኔ ምክንያት ምንድን ነው እየሆነ ያለው? እኔ አንድ ሰው በዚህ ትውልድ ውስጥ በዚህ ሀገር ውስጥ በዚህ ዘመን ላይ በመኖሬ ምክንያት ምን እየሆነ ነው ያለው? ከረአብ የወረደ ህይወት ያለው ሰው አለ ብዬ አላስብም። ከአካንም የተሻለ ፕሪቪሌጅ ያለው ሰው አለ ብዬ አላስብም። እግዚአብሔር ግን ከማንም ወገን አይደለም። እግዚአብሔር ከእርሱ ጋር ከሚቆሙት ጋር ይቆማል። በዚህ ዘመን ያለውን የቤተ ክርስቲያንን የምድሪቱን የዓለምን ኢያሪኮ አፍርሰው ድል የሚያደርጉ ሰዎች ከእግዚአብሔር ጋር የሚቆሙ ሰዎች ናቸው። እግዚአብሔር እያንዳንዱን ሰው አንድ ሰው ብሎ ይጠራል። ዛሬ አንድ ሰው እኔ ነኝ ብንል የዚች ምድር ችግር በፍጥነት ይፈታል። ማን ነው አንድ ሰው?
በዚህ ክፍል ያዘጋጀንላችሁን ትምህርት በዚሁ ቋጨነው። በሌሎች ክፍሎች ያዘጋጀናቸውን ትምህርቶችም ከምንጮቻችን በማግኔት እንድትከታተሉ እየጋበዝናችሁ ላላችሁ ማንኛውም አስተያየትም ሆነ ጥያቄ በ251-904-31-3131 በመደወል አሊያም በዚሁ ቁጥር በቴሌግራም እንድታደርሱን ጠይቃለን። እግዚአብሔር አምላክ ይባርካችሁ።